ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 2 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። እዚያም ወቅታዊ ጥሪ አሰምተን አምስት አዲስ ስርዓት ለማነጽ በሚል ርዕስ የቀረበ ሐተታለን። በመጨረሻም በከበደ ሚካኤል ግጥሞች ላይ ተመርኩዞ የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ፣ የወያኔን ባለስልጣኖች አይን ያወጣ ዘረፋ ኢንዲያን ኦሽን ኒውስሌተር አጋለጠ። በኦጋዴን ወያኔ ህዝብን ከህዝብ ለማጋጨት ያቋቋመው ልዩ የፖሊስ ኃይል የተባለው ሽፍታ ቡድንን ተቃውሞ ተጠናክሮ ቀጥሏል። የኖርዌይ መንግስት በፌስቡክ ጀምሮት የነበረውን ጸረ ስደተኞች ቅስቀሳ አቆመ። የቀድሞው የደቡብ አፍሪካ ፕሬዝዳንት ፓርቲያቸው በሚቀጥለው ምርጫ ቢሸነፍ ራሱን ለማጽዳት ይጠቅመዋል አሉ። ለነዚህና ለሌሎች ዜናዎች ዝርዝሩን እነሆ። ሙሉጌታ ተስፋ ኪሮስ የተባለው የስባት ነጋማች 40,000 ካሬ ሜትር መሬት ከአዲስ አበባ አስተዳደር ላይ በጣም አነስተኛ በሆነ ገንዘብ ገዝቷል ተብሎ ዘርፊያ በማካሄዱ የወያኔ የጸረ ሙስና ኮሚሽን ኢላማ ሆኖ በመመርመር ላይ መሆኑን ኢንዲያን ኦሽን ኒውስሌተር የተባለው ሳምንታዊ ጋዜጣ አትቷል። ሙሉጌታ ዓለም ሰገድ ከደርግ መውደቅ በኋላ የስባት ነጋን የእህት ልጅ ያገባ ሲሆን የስባትና የሌሎች የወያኔ ባለስልጣኖች የጥቅም ተካፋይ በመሆኑ በእነሱ ትብብርና እርዳታ በርካታ የንግድ ተቋሞችና ኩባንያዎችን ያቋቋመ መሆኑ ይታወቃል። ኢዛና የጨው ኩባንያ፣ ነጻነት ሪል ስቴት፣ አዲስ ተስፋ ሪል ስቴት፣ ኤስኤንቢ ሪል ስቴት እና ሙለር ሪል ስቴት የሚባሉ ኩባንያዎች ባለቤት እንደሆነም ይነገራል። የስባት ነጋ ልጅ ተከስተ ስባት ከሙሉጌታ ጋር በቅርብ የሚሰራ ሲሆን በርካታ የሙስና ተግባራትን መፈጸማቸው ተደርሶበታል ተብሏል። በተያያዘ ዜና በአዲስ አበባ የመንገድ ትራንስፖርት ውስጥ በ457 ብር የወር ደሞዝ ይሰራ የነበረውና በአጭር ጊዜ ውስጥ ቢሊዮነር የሆነው ጌመኮን ወይም የገምሹ በየነ የመንገድ ኮንስትራክሽን ኩባንያና የአሊሊ የዓለም አቀፍ ሆቴል ባለቤት የሆነው ገምሹ በየነ በነሐሴ 6 ቀን 2009 ወደ አሜሪካ ለማምለጥ የቻለ መሆኑን ኢንዲያን ኦሽን ኒውስሌተር አጋልጧል። ገምሹ በየነ መጀመሪያ ወደ ዋሽንግተን ሄዶ ከዚያ በኋላ ልጁን ለመጠየቅ በሚል ሽፋን ስፕሪንግፊልድ ወደ ተባለ ማሳቹሴትስ ግዛት ውስጥ ወደሚገኘው ከተማ የሄደ መሆኑን ጋዜጣው ዘርዝሯል። የገምሹ በየነ ንብረት በሙስና ኮሚሽኑ ጥያቄ በቁጥጥር ስር እንዲውል የተደረገ ሲሆን አለ ባለስልጣኖች ትብብር ገምሹ ወደ ውጭ ሊወጣ እንደማይችልም ተነግሯል። የበርካታ ንብረቶች ባለቤት የተባለው ገምሹ ከ457 ብር ደሞዝ በምንም አይነት መንገድ በአጭር ጊዜ ውስጥ ቢሊዮነር ሊሆን እንደማይችል የሚገልጹ ወገኖች ሀብቱ በስሙ ይሁን እንጂ ቁንጮ የሆኑት የወያኔ ባለስልጣኖች የዘረፉት የአገሪቱ ንብረት መሆኑን ይገልጻሉ። በሶማሌ ክልል የወያኔ ባለስልጣኖች ያቋቋሙት የልዩ ፖሊስ ኃይል በህዝብ ላይ እያደረሰ ያለውን በደል በመቃወም በሐረር በተለያዩ ከተሞች የተቃውሞ ሰልፎች ተካሂደዋል። በጉርሱም የወረዳ አስተዳዳሪው በዚሁ አረመኔ ኃይል በመገደሉ ምክንያት ነዋሪው በነቂስ አደባባይ ወጥቶ ተቃውሞውን አሰምቷል። በደደር በርካታ ነዋሪ በዋና ዋና መንገዶች በመዘዋወር የወያኔ አገዛዝ ባለስልጣኖችን ሲያወግዙ መዋላቸውን ከቦታው የተገኘው መረጃ ያስረዳል። ሲሰሙ ከነበሩ መፈክሮች መካከል ኦህዴድ እያስፈጀን ነው፣ ለማ መገርሳ ለፍርድ ይቅረብ፣ የወያኔ አገዛዝ ተወግዶ የህዝብ መንግስት ይቋቋም የሚሉ ይገኙባቸዋል። በአወዳይ ከተማም ከፍተኛ ውጥረት መኖሩን መረጃዎች የሚጠቁሙ ሲሆን ከቆቦ ወደ ምስራቅ የሚወስደው መንገድ የተዘጋ መሆኑንም ምንጮች ጠቅሰዋል። ስደተኞች ወደ ሀገር እንዳይገቡ ለመከላከል የኖርዌይ መንግስት ጀምሮት የነበረው የፌስቡክ ቅስቀሳ የተቋረጠ መሆኑ ታወቀ። በመንግስት ደረጃ ተጀምሮ የነበረው ቅስቀሳ በኖርዌይ የፖለቲካ ትግኝነት የማግኘቱ እድል የመነመነ መሆኑን በመግለጽ አገር እንዳይገቡ የሚያስጠነቅቅ ሲሆን ከፍተኛ ተቃውሞ ስለደረሰበትና ዘረኞች በስደተኞች ላይ ዘለፋና ስድብ ለማካሄድ መድረክ ሆኖ በመገኘቱ እንዲዘጋ የተወሰነ መሆኑ ታውቋል። የፌስቡክ ቅስቀሳ ምን ውጤት እንዳስገኘ የታወቀ ነገር የለም። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የደቡብ አፍሪካ የቀድሞ ፕሬዝዳንት ጋሌማ ሞትላንቴ የአፍሪካ ብሔራዊ ኮንግረስ የተባለው የደቡብ አፍሪካ ገዢ ፓርቲ በሚቀጥለው 2 ዓመት ጊዜ በሚካሄደው ምርጫ ባይመረጥ ፓርቲው ራሱን ለማጥራት ጥሩ ሁኔታ ይፈጥርለታል ብለዋል። ፓርቲው በሙስና የተበከለ ስለሆነ ራሱን ለማጽዳት የግድ መሸነፍ ይኖርበታልም ብለዋል። የአፍሪካ ብሔራዊ ኮንግረስ ነባር አባል የሆኑትና ከ2002 እስከ 2003 ዓ.ም አገሪቱ ፕሬዝዳንት ሆነው ያገለገሉት ሚስተር ሞትላንቴ በፓርቲው ላይ እምነት እያጡ ከመጡት አንጋፋ የፓርቲው አባላት መካከል አንደኛው ናቸው። የአፓርታይድ አገዛዝ ከተወገደ ከ1985 ዓ.ም ጀምሮ በተደረጉ ብሔራዊ ምርጫዎች ከ60% በላይ የሆነ ድምጽ በማግኘት ፓርቲው በስልጣን ላይ የነበረ ሲሆን ከፍተኛ ባለስልጣኖች ሙስና ውስጥ በመዘፈቃቸው ምክንያት ከህዝብ እየተገነጠለ የመጣ መሆኑም ታውቋል። ይሁን እንጂ በቅርቡ በዋና ከተማው በጆሃንስበርግና በሌሎች ትላልቅ ከተሞች በተደረጉ የአካባቢ ምርጫዎች ስልጣኑን የተነጠቀ ሲሆን ከሁለት ዓመት በኋላ የሚካሄደው ምርጫ ሊሸነፍ ይችላል የሚል ግምትም ተወስዷል። የአሁኑ የአገሪቱ ፕሬዝዳንት ጃኮብ ዙማ ለ8 ጊዜ ያህል ከስልጣን እንዲወገዱ በፓርላማው የተደረገው ሙከራ ውድቅ የተደረገ መሆኑም ይታወቃል። ሂማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ቡድን በሳውዲ አረቢያ የሚመራው የጋራ ኃይል በየመን ሰሜናዊ ግዛት በሁቲ አማጽያን ላይ ባካሄደው የአየር ጥቃት በርካታ ሕፃናት እየተገደሉ መሆናቸውን ገልጾ ድርጊቱ የጦርነት ወንጀል ነው በማለት ክስ አቅርቧል። የሰብአዊ መብት ተቋሙ ይፋ ባደረገው ዘገባ ካለፈው ሰኔ ወር ጀምሮ 26 ሕፃናት በሳውዲ የአየር ጥቃት የተገደሉ መሆናቸውን ገልጾ የተባበሩት መንግስታት ድርጅት የጥምረቱን ኃይል የሕፃናትን መብት በሚጥሱ አሳፋሪ አገሮች ከሚባሉ መካከል እንዲመድበው ከመጠየቁም በላይ በዓለም አቀፍ ደረጃ ምርመራ እንዲካሄድም አሳስቧል። በየመን አረመኔያዊ ተግባር የሚፈጽመው የጥምሩ ኃይል ቀደም ብሎ በርካታ ክሶች የቀረቡበት ቢሆንም አንዳንዶቹን የቴክኒክ ችግር ነው በማለት ቢያምንም ብዙዎቹን የካደ መሆኑ ይታወቃል። የምዕራብ አገሮች የሳውዲ ጥምር ኃይል የሚፈጽመውን ወንጀል ከመሸፋፈናቸውም ሌላ በኢንተለጀንስ፣ በሎጂስቲክና በቢሊዮን ዶላር በሚገመት መሳሪያ ግዢ እየተባበሯቸው መሆኑ ግልጽ ነው። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ምን ናቸው ብለው
نفسادن مدمت ያለባቸው ማሳሰቢያዎችና ጥሪዎች ድርብ በልዎ አጆሃይ ባባሉ በነበሩበት ጊዜ ወያኔና ሻቢያ ያንጸባረቁት ትምክት ከቶም የሚረሳ አይደለም። በስምምነታቸው መሰረት በጋራ ኢትዮጵያን ሊበዘብዙ ሊዘርፉ ሊያደሙና ሊያደቁም ምለው ተማምለው ተነስተው ነበር። የኢትዮጵያ እድል ሆኖ ትርምሳቸው ግን ጊዜ አልፈጀም። ደም አፍሰውና አስፈሰሰው ቢያንስ ለጊዜው ተለያዩ። የመቶ ዓመት የቤት ሥራ ሰጠናችሁ ያሉት ራሳቸው የውድቀትንና የድቀትን ኮሶ ተጋቱ። ወያኔ 25 ዓመት በላያችን ቢቆይም ያሰበው ሁሉ አልተሟላለትም። ኢትዮጵያ ፈተና ቢደርስባትም አልጠፋችም። የዘረኞቹ መዘዝ ግን ታሪካችንን በሚያቆሽሽ ደረጃ ሊገፋን ሙሉ ሙከራ ያደረገ መሆኑ ሊዘነጋ የሚገባው ጉዳይ አይደለም። ያሰፈነው ክፍፍል በትግራይ ህዝብ ላይ በጅምላ የከፋ ጥላቻን ማምጣቱ አልቀረም። የህዝብ ቁጣም ሲፈነዳ ጥርት ልቅም ያለ የምሁራን ጸጉር ሰንጣቂ ውይይት ክርክር አይደለምና መከሰቻው አስከፊ ይሆናል። ሂሳብ በጠረጴዛ ዙሪያ የሚወራረድ ይሆናል ብሎ መገመትም የዋህነት ነው። ወያኔና የትግራይ ህዝብ አንድ አለመሆኑና ጫና ሰጥቶ ማቅረብ ብሔራዊና ህዝባዊ ግዴታችን ሆኖ ስንጮህ ብንከርምም በዚህ ጥረታችን በርካታ የትግራይ ተወላጆች በተለይም ምሁራንና ከተሜዎች ተባባሪያችን ሆነው ተገኙ ማለት አይቻልም። ይህንን በመገንዘብና ህዝባዊ ቁጣ በጅምላ በትግራይ ተወላጆች ላይ እንዳይመጣ በሚል ደግመን ደጋግመን ጥሪ ማቅረብ ሞክረናል። አሁንም ጥሪ ከማቅረብ ወደ ኋላ አንልም። መፍቻው ቁልፍ ግን በቀሪው ህዝብ እጅ ውስጥ ያለ ሳይሆን በትግራይ ተወላጆች እጅ ውስጥ ያለ ነው። ራሳቸውን ከወያኔ ነጥለው ከኢትዮጵያ ህዝብ ጎን መቆም አለባቸው። በወያኔ ወንጀልና ዝርፊያ በመሬት ቅሚያና ግፍ ተባባሪ ሊሆኑ አይገባም። ይመሆኑ ቀርቶ ወያኔን መንግስታችን ብሎ ማቀፉ መደገፉ ከቀጠለ ግን አይቀሬው የህዝብ አመጽ በጨረፍታ በጎንደር እንደታየው የሚያሰጋና የሚያሳስብ መሆኑ አይቀርም። የኢትዮጵያ ህዝብ ጨዋ ነው የሚለው አነጋገር እንዳለ ሆኖ ጨዋነቱን ደግሞ ደጋግሞ ያሳየ ቢሆንም ለሁሉም ልክ አለው ነውና በደል ሲበዛበት ግን በቃ ከእንግዲህ ብሎ ሊነሳ የሚችልበትን ሁኔታ መገመቱ ተገቢና ወቅታዊም ነው። ወተት ይሸፍታል እንኳን ሰው ሲበደል የተባለውን ማስታወሱ ተገቢ ነው። በያቅጣጫው እየፈነዳ ያለው አመጽ በበቂ ማስጠንቀቂያ ነው። በኢትዮጵያ ህዝብ ጨዋነት ላይ ተማምኖ ወንጀልን መቀጠሉ ጮሌነትም አይደል። ይህን እያደረጉም ያንን አይጨክኑም በሚል ግፍን መቀጠሉ የሚያዛልቅ አይሆንም። አጓጉል ብልጥነት ነው። የሩዋንዳን ፍጅት ያመጣው አገዛዙ መሆኑ መረሳት የለበትም። ወያኔ የሩዋንዳን ፍጅት ይመኙልናል ቢልም የትግራይን ህዝብ ለዚህ አይነቱ አስከፊ ጣይ ያዘጋጀ ያለው ራሱ መሆኑን ሊሸፍን አይችልም። ለዚህም ነው የትግራይ ህዝብ በወያኔ ላይ ተንኮሉን ነቅቶበት ሊነሳበት የሚገባው። ከቅርቡ ከጎንደሩ መነሳሳትና ትግል በተያያዘ ግን የትግራይ ምሁሮች በአብዛኛው ከወያኔ ጎን ሲቆሙ ነው የታየው። ህዝብን ማስፈራራት ባይታሰበንም መጪውን ተቆሞ ማሳሰብና ከጥፋት ጎዳና ራቁ ብሎ ጥሪ ማሰማት ደግሞ የዜግነትና የሰብአዊነትም ግዴታችን ነው። ይህን በመገንዘብና መሰረት በማድረግ ለወያኔ ካድሬዎች፣ ለወያኔ ያፈናና የእመቃ ተቋሞች፣ ለተለጣፊዎቻቸው ወዘተ የመጨረሻው ደወል እያቃጨለ ነውና የወያኔ መሳሪያ መሆናችሁን አቁማችሁ ከኢትዮጵያ ህዝብ ጎን ተሰለፉ በሚል አሁንም እንጠራለን። የወያኔን እቅድ በሙሉ ልብ እየሰራችሁ ስትታሟሉና ስትታሰሩ ስትገርፉና ስትገሉ የቆያችሁ ሁሉ እና አጋዚና ፌደራል ልዩ ኃይል ቅብር ጥርሲዎቹን ሁሉ ይመለከታል። ነገ ታዘን ነው እንጀራ ሆኖብን ነው ብትሉ ሰሚ የሚኖራችሁ አይምሰላችሁ እንላለን። ለናዚ ጀነራሎች ማልሰራ የሙሶሎኒ መጨረሻ ተዘቅዝቆ መሰቀል እንደነበር አይዘንጋ። በፋሽስቶችና ባንዳዎችም ላይ በየሀገሩ የደረሰው ቅጣት መታወስ ያለበት ነው። ውያኔና ሻቢያ ያጠመዱብን ሁሉም ባይሰራላቸው የትግራይን ህዝብ ለጥፋት በማጋለጥ ደረጃ ግን አልከሸፈባቸው። የበላባዩን በጥቅም ደልለው ከሁሉም አከባቢ ይዘውት ወደ ማጡ ገብተዋል። ጸረ ውያኔ ሆነው እነጋይም እነገለብ ሀጎስ ተክላይና ስንቶቹ የትግራይና የኢትዮጵያ ብርቅዬ ልጆች ውያኔን ታግለው ለኢትዮጵያ ቢሰውም ሌሎች ወራዶች ግን ዘር ተልጓም ብለው እንደ ከዱን እኛ ራሳችን ምሳሌዎች ነን። ከርሳምነት ዘረኝነትን ሁሌም አቃፊ ነው። ሆድ አምላኩ ሰው ሀገር ሲል ሆዱን ነው። በመሆኑም የትግራዮቹ ብቻ ሳይሆኑ ሌሎቹም በአሳፋሪ ደረጃ አገርና ህዝብን ከድተዋል። ሁሉም የማይጠግቡ ጠኒያሞች ሆነው ታይተዋል። ይህን በመገንዘብም የተለጣፊዎች አባሎች የተሸጡ መሪዎቻቸውን ባዷቸውን አስቀርተው ከህዝብ ጎን ይሰለፉ ዘንድ እንደገና እንጠራለን። በአዴነን አማራነን እያላችሁ ግን ወያኔ አማራውን ሊያጠፋ ሲፍጨረጨር የምትታገዙና የምትተባበሩ ኦሮሞ ነኝ፣ አኝዋክ ነኝ፣ ሶማሌ ነኝ፣ ጉራጌ ነን ወዘተ እያላችሁ ወያኔ ስራዬ ብሎ እነዚህን ሁሉ ሊያደቅ ሊያጠፋ ሲነሳ የምትተባበሩ ሁሉ ሰልፋችሁን በጊዜ ቀይራችሁ ህዝባችን ከምትሉትና ከኢትዮጵያ ጋር ካልቆማችሁ መጨረሻችሁ አስከፊ ይሆናልና ይህን ተገንዝባችሁ ወደ ህዝብ ጎራ እንድትሰለፉ አሁንም እናሳስባችኋለን፣ እንጠራችኋለን። ወያኔ የሆናችሁት ሆነ ተለጣፊ ነግ ቁርጥ ቀን ሲመጣ መሪዎቻችሁ ማግደዋችሁ እንደ መንግስቱና ሌሎች ላጥ ብለው የሚፈረጥጡ መሆናቸውን መዘንጋት የለባችሁም። ወያኔ የትግራይ ህዝብ ወኪልና ወዳጅም አይደል። ስራው ሁሉ የጠላት ነው። የሚሞላው ሆድ የራሱን ነው። ስንቱን ሴት ተጋዳይና አዜብ ጎላን ማን ያወዳድራል ዛሬ? የነበረከት አዲሱና መሰሎቻቸው የድሎት ኑሮና ኢህዴን ብሎ መከራ ያየው ሁሉ የዛሬ ሁኔታ ለመሆኑ ይመሳሰላል? ትግላችን አገራድን ነውና በተለይ ለወጣቶች ሴቶች የተነሱ ተደራጁ ጥሪን ማሰማታችን ግዴታ ይሆናል። ከኢትዮጵያ 95 ሚሊዮን ህዝብ አብዛኛው ከ25 ዓመት በታች ያለው ወጣት ሲሆን ከነዚህም አብዛኛዎቹ ሴቶች መሆናቸው የሚታወቅ ነው። እነዚህን ያላስነሳ ትግል ባለበት ቢረቅጥ እንጂ ወደ ድል ሊጓዝ የሚችል አይሆንም። በየካቲት አብዮት ጊዜ የነበረውን ታሪካዊ የወጣቶች ሚና ፋሽስቶችና ቀይ ሽብርተኞች አጣመው ሊያቀርቡ ቢጥሩም ሊደብቁት አልቻሉም። አረመኔው ደርግና ወያኔም ወጣቱን በልዩ ልዩ መንገድ ከሽብር ማስፈራሪያ እስከ በአልባሌ ልምድ ትብተባና ብኩል ማድረግ ከፖለቲካ ሊያርቁ መጣራቸውን አንስተውም። ባዳንም ወጣቱን ከትግል ለማራቅ ወይም አደናግሮ ለማቆየት ብዙ መንገዶችን እየተጠቀሙ ሲሆን ለዚህ ግብም መሳካት የሚረዱ ድርጅቶችና ቡድኖችን ተቃዋሚ አስመስለው እስከ መመስረትና ማሰማራትም ደርሰዋል። ወጣቱ የአገሩ ዋና ታዳጊ እንደመሆኑ መጠን ምንም እንኳ የትግል መሪ ነን ባዮቹ ለትግል ሊቀሰቅሱና አርአያ ሊሆኑ የሚችሉ ባይሆኑም እምቢ ለአገሬ የትግሉ ነው ሕይወቴ ብሎ በመነሳት እንደ የካቲቱ ትውልድ አገርን ሊያኮራ ዘረኝነትን ሊያደባይና ኢትዮጵያዊነትንም ሊከላከል መነሳት መቻል አለበት። በዚህም መስክ የትግራይ ወጣቶችም ሊያልፉት የማይችሉት ግዳጅ ከፊታቸው መውደቁን መቀበል ይገባቸዋል። ወካያችሁ ነኝ ባይ ጨካኝ አገዛዝ ሰፊውን ህዝብ እያስለቀሰና አገርን ሊያጠፋ እየጣረ በመሆኑ፣ ስለዚህም በአጼው ጊዜ ከተደረገው ትግል መማር የሚችሉ መሆናቸውን ማወቅ አለባቸው። አባቴ ከበርቴ ነው ወይም ውልደቱ ይህ ነው ሳይሉ ኢትዮጵያውያን ወጣቶች ኢትዮጵያዊ ነን ብለው ለሁሉ ጭቁኖች ቆመዋል፣ ታግለዋል፣ ተሰውተዋልም። አሳውያን ደርጎች፣ ፋሽስቶችና ቀይ ሽብርተኛ ኮሎኔሎችና ርካሾች በአጠቃላይ የሚነዙትን የሐሰት መረጃ ከትቢያ ደባልቆ ሐቁን ለማወቅ መጣርም አንዱ ግዴታችንና መደረግም ያለበት ነው። ወጣቶች ኢትዮጵያን ከጥፋት ለማዳን በጋራ ተነሱ። የተለየ ጥሪ ማድረግ የምንፈልገው ለሃይማኖት መሪዎች ነው። ወያኔ ጸረ ሃይማኖት ኃይል መሆኑን የማያውቅ የለም። ቀደም ከአደባባይ ኢየሱስ ግድያ እስከ አንዋር መስጊድ ፍጅት ያሳየ ከመሆኑ ባሻገር ካድሬዎቹን ጳጳስ፣ ሼክ እያለ በመሾም በሃይማኖቶች ጉዳይ ጣልቃ ገብቶ ብዙ ጉዳትን አድርሷል። የፈጸመው ደባና የእስልምና ሃይማኖት ተከታዮች ላይ ጀምሮት የነበረው አጥፊና ከፋፋይ ድርጊትም በቂ ምስክሮች ናቸው። ወያኔ የሃይማኖት ተቋማትን አዳክሟል፣ ዘርፏል፣ ቢያሉትንም ገሏል፣ አስሯል። አሁንም የተለወጠ ሁኔታ የለም። ይህ በዚህ እንዳለ ግን የሃይማኖት መሪዎች የሚጠበቅባቸው ሚና እንዳልተወጡ ደግሞ ምስጢር አይደለም። አቡነ ጴጥሮስነትን ባንጠይቅባቸው አገር ስትጎዳ ምዕመናን ሲጠቁ ከወያኔ ግን መቆም የሚገባቸው አይደለም። ሙስሊም ወገኖቻችን ድምጻችን ይሰማ ብለው ሲነሱ ማጀብም የሚጠበቅባቸው ነበር። በባዕድ አገር በስንት ሚሊዮን ዶላር ህንጻ የገዙ ይህን ቅዱስ የሚያደርገውን ስነ ምግባር እና ተልእኮ ግን ስተው ራሳቸው በርስ በርስ የጥቅም ጠብ ሲናጡና ለወያኔም ማድረው ቤተክርስቲያንንም ለወያኔ አሳልፈው ለመስጠት ሲነሱ አይተናልና ጥሪ ማስተላለፍ ሲያንስ ነው። ስለዚህም ካህናት በተለይ የሚጠበቅባችሁን የሃይማኖተኛነት ሚናችሁን ለመወጣት ከህዝብ ጎን መሆንና ነፍሰ ገዳዩን አገዛዝ ውጉዝ ከማሪዎስ ልትሉ ይጠበቅባችኋል። በአቋማችሁና በስነ ምግባራችሁም የምትከበሩ ልትሆኑ ይጠበቃል። የእስልምና ሃይማኖት መሪዎችም ከወያኔ ጎራ ተለይታችሁ እየታገለ ያለውን ሙስሊም ማገዝ ግዴታችሁ መሆኑን አሳዩ እንላለን። ከዚህ በተጨማሪ በአገር አጥፊ የባዕዳን ሚና የተሰለፉትንና ሃይማኖትን ሽፋን ያደረጉትን ስናወግስ ለቀይ ሽብርተኞች ሁሉ መደበቂያ የሆኑትን ደግሞ እየተስተዋለ ብለን ማሳሰብ እንፈልጋለን። ጥሪ ስንልም በቅድሚያ ኢትዮጵያ አገሬ የሚለውን የሚመለከት ነውና ዜጎች ሁሉ በቆራጥነት ለኢትዮጵያ እንዲታገሉ ጥሪ እናደርጋለን። ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ነውና አገራችንን ማስከበርና ማዳን ኃላፊነቱ የኛ የህዝቧ ነው። በመሆኑም ኢትዮጵያን ከቀበኞችና ምስጦች ከዘረኞችና የባዕድ ቅጥረኞች መከላከል ከባድ ግዴታችን መሆን ይገባዋል። ህዝብ አምስ ተነስንን በተለይም በህቡ ተደራጅተው እየጣሩ ያሉት በተጠናከረና በስፋት መልክ በህዝቡ ዘንድ ገብተውና አደራጅተው ለመገኘት ሙሉ ጥረትን እንዲያደርጉ አደራ እንላለን። የወያኔ የውድቀት ቀን ቀርቧል። ጆሮ ያለው ይስማ።
Woo, I'm gonna take. አዲስ ራአት ለማንስ በአጼው ዘመን የአጼውን ስም በከምቱ ማንሳት በክብረ ነክነት ያስቀጣ እንደነበር ሁሉ በዘመነ ደርግ ደግሞ በአብዮቱ ላይ ለማሰር አሟርተሃል ወይም አስባሃል በመባል አያሌ ዜጎች ተረሽነዋል። ዛሬ ደግሞ ጉድ ሳይሰማ መስከረም አይጠባም ነውና ከራሱ ጎሳ ወይም ነገር ውጪ በመሆናቸው ብቻ አንዴ ጸጉረ ልውጥ ናችሁ ሌላ ጊዜ ደግሞ የአይናችሁ ቀለም አላማረኝም በሚል ፈሊጥ ዜጎችን ሁሉ ከአጽመ ርስታቸው የሚያፈናቅል ጸረ ኢትዮጵያና ጸረ ትውልድ የሆነውን ወፍ ዘራሽ ወያኔን ጣለብን። ታዲያ ዱላ ወይስ መላ የሚለውን እንቶፈንቶ በተሰቡም እየፈረሰ ቀየውንም እንዲለቅ እየተገደደና ርስቱን እየተቀማ ላለው ድሃ አርሶ አደር ምን ትርጉም ይሰጣዋል? አድርባይነትን በሰለጠነ ፖለቲካ ከሽኖና አሳምሮ ከወያኔ ጋር ለመተሻሸት ከሆነ እርሱ የተበላ መላ ነው። ይሁን እንጂ ነገርን ከውሉ ቡናን ካቦሉ ነውና ዱላም ተባለ መላ ሁለቱም የአንድ ትግል ስልት አካል አምሳል መሆን ይችላሉ። ሁለገብ ትግል ሲቀዘቅዝ በእጅ ሲፋጅ በማንኪያ እንዲሉ ለነገሩማ እንደ ዘመኑ ቅብጢ ምሁር ሳይሆን የሀገራችን ገበሬኮ በደል ሲበዛበትና ውስጡ እርር ድብን ሲል ሳር ስቃለው እንደማሽላ ነገር በሆዴ የተብላላ ይልና ያንጎራጉራል። ቀጥሎም መሄድ መሄድ አለኝ መንኮልኮል መንኮልኮል አፌ ባይናገር ሆዴ ይዟል ተንኮል ይላል። የመከፋቱን ብዛትና ልክ ለመግለጽ አንጀቱም እርር ትክን ይያለ። አስከትሎም አረ ተወኝ አገር አረ ተወኝ መንደር እየሰማህ አውራ ያየህ ተናገር በማለት ማሳሰቢያ ስንኝ ይቋጥራል። ነገር ዓለሙን አይቶ ደስ ካላለው ደግሞ ዳመናው ሲዳም ምን ይወረዛል ገደል ይዘገያል እንጂ መች ይረሳል በደል ወተት ይሸፍታል እንኳን ሰው ሲበደል በማለት ምርጫውን ያስተካክላል። አያይዞም ረጥራኝ ወንዙ ወረጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ በማለት ርችት አሰምቶ ይሸፍታል እንጂ ዱላ ወይስ መላ ያለ ራሱን አያማግጥም። የዚህ ሁሉ ችግር ምንጩ ወያኔና ህገ አራዊቱ ነውና በተቀነባበረ ህዝባዊ አመጽ መወገድ ይኖርበታል ማለት ነው። ድርቢያብር አንበሳ ያስር ነውና የምናስረው አንበሳ ባይኖረንም የሚኒሊክ ቤተ መንግስት ሰፍሮ ባለው የአውሬ መንጋ ላይ መረባረቡ ግን ለነገ የማይባል ብሔራዊ ግዴታ ነው። ዛሬ አርሶ አደሩ ከቀየው የተፈናቀለ መሬቱን ለዘመን አመጣሽ ወያኔ የህንድ የአረብና የፈረንጅ ቱጃሮች ከመስረከቡም በላይ ቀየውን እየለቀቀ በሚሰደድበት በርካታው የከተማው ኗሪ ህዝብ በውሃ እጦት በመብራትና ትራንስፖርት እጥረት እየተሰቃየ ከመሆኑም በላይ የሚበላው አጥቶ የበይ ተመልካች በሆነበት ህዝበ ሙስሊሙም ሆነ ህዝበ ክርስቲያኑ በነጻ ሃይማኖቱን ብሎም አምላኩን እንዳያመልክ ወያኔ በካድሬዎቹ እያመሰው ባለበት ተማሪው አስተማሪው ነጋዴውና ቀሳውስቱም ሆነ ምእመናኑ በአጠቃላይ እየታመሰ በሚገኝበት አገሪቱ እንዳለች በማህበራዊ ኑሮ ቀውስ እየተናጠች በፖለቲካና በኢኮኖሚ ቸነፈር እየተገረፈች በምትገኝበትና በተመሳሳይ መልኩም በውያኔ ውስጥ የጦዘው ሽኩቻ በላይኛው በመካከለኛውና በታችኛው የአመራር አባላትና አካላት ውስጥ በመውረድ ድርጅታዊ ህልውናቸውን እየተፈታተነው ከመሆኑም በላይ ተለጣፊ ድርጅቶቹም ከዋኝ አጥተው እየተዝለፈለፉ ባሉበት ህዝቡን በበኩሉ በሚያመቸው አጋጣሚ ሁሉ ሰላማዊ ሰልፍ በመውጣት ድምጹን በሚያሰማበት ብሎም እንብተኛነቱን በተለያየ ስልት በሚያስተጋባበት በአሁን ወቅት ትግሉን ወደ ላቀ ደረጃ ለመውሰድ በበቂ የተደራጀ ኃይል እንደ አንድ ሰው የቆመ ህዝብና የተቀነባበረ የትግል ስልትና ስትራቴጂን መቀመር ይጠይቃል። ዛሬ ላይ ቆመን በርግጠኝነት ለመናገር አገራችን ኢትዮጵያ ለውጥ አርግዛ ጫንጫን እየተነፈሰች ትገኛለች። አዋላጅም አማላጅም ትሻለች። በተመሳሳይ መልኩም የአገራችን አየር እየተነፈሰ ያለው ያው ለውጥንና ለውጥን ብቻ ነው። ታዲያ በአገር ውስጥም ሆነ በውጭ አገር ያሉት ድርጅቶች ምን እያደረጉ ነው? ኢህአፓስ የሚሉትና ተመሳሳይ ጥያቄዎች መልስ ማግኘት አለባቸው። ኢህአፓ ደግሞ ግንባር በተግባር በተጨባጭ በአገር ቤት እንገናኝ ብሎ ላስተላለፈው የሀገር አድን ጥሪ መልስ የሰጠ ድርጅት መኖሩን እንጠራጠራለን። ኢህአፓ ግን በበኩሉ ህዝባዊ ድርጅት እንደመሆኑ ህዝባዊ ጥያቄዎችን ማስተናገድ ብቻ ሳይሆን መመለስም መቻል አለበትና የአቅሙን ሁሉ እያደረገ ከመሆኑም በላይ ድርጅታዊ አቅሙን እየገነባ ይገኛል። እንደ ሌሎች ድርጅቶች ነገር ዓለሙን ረስቶ የወሬ ቁና መሆንና ባዘቦት ቀን በወሬ መጠመድን ግን በጭራሽ አይመርጥም። ህዝቡም ቁርጥ ያለው ቀን ሲመጣ በቆራጥነት ወያኔን በሚገባው ቋንቋ ሊያናገረው የሚችለው ያው ኢህአፓ መሆኑን ጠንቅቆ ያውቃል። ስለዚህም ኢህአፓ ድርጅታዊ አቅሙን በመገንባትና አይቀሬውን ህዝባዊ ግዳጅ መወጣት አለበት ማለት ነው። ትግሉንም በቀጣይነት ለመምራት ሆነ ለማስተባበር ድርጅታዊ ብቃቱን ማሳየት መቻል የግድ ይሆናል ማለት ነው። ናም ኢህአፓ አንጋፋና በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ጠንካራና በሳል ድርጅት መሆኑ ግልጽ ነው። ባሳር በመከራ የተፈተነች ህይወት ያለው ፍጹም ነው እምነቴ የትግሉ ነው ህይወቴ ብሎ በመነሳት ሁለት አምባገነን አገዛዞችን አንበርክኮ ሶስተኛውን ለመጣል እየታገለ ያለ በሳል የፖለቲካ ድርጅት እንደመሆኑ መጠን በተመክሮም ላቅ ያለ በአደረጃጀቱና በራዩም የገዘፈ ዝና ያለው ድርጅት መሆኑ የማይካድ ሐቅ ነው። በሂደትም ውስብስብ የሆነውን የኢትዮጵያን ፖለቲካዊ ማህበራዊና ዲፕሎማሲያዊ ከበባ ሰብሮ ከመውጣትም አቋያ ሁለንተናዊ አቅሙን አጠናክሮ ቀጥሏል። ነባርና ዘመናመጣሽ ጠላቶቹንም እንዳመጣጣቸው እየመከተና ቅስማቸውን እየሰበረ ማንነታቸውንም ለህዝብ ያጋለጠና ለብሔራዊ ትግሉም አቅጣጫን በማስጨበጥ ረገድ ጎላ ያለ ብሔራዊና ታሪካዊ ሚናውን እየተጫወተ ይገኛል። ኢህአፓ የፓርቲ ፖለቲካም ሆነ የመድብለ ፓርቲ ባህል ጭራሽ በሌለበት ስነ መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ የዲሞክራሲና የነጻነት መንፈስ እንዲፈካ ፖለቲካዊ ተስፋና ፍላጎት እንዲስፋፋ የእኩልነትና የፍትህ ስሜት እንዲንሰራራ የመሻሻልና የእድገት ፍላጎት እንዲጠነክር የህግ የበላይነት እንዲሰፍን የህዝቦችን እኩልነት ማዕከል ላደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ ድርጅት ነው። ስለዚህም በወርድና በስፋቱ በቅርስና ይዘቱም ሆነ በስነ ምግባሩ ኢትዮጵያዊነቱን በመጠበቅ ሰፊና ብሔራዊ ሆኖ ነው የቀጠለው። እንደ ጎሰኞችም ሳይሆን በአወቃቀሩም ሆነ በአደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ ድርጅት ነው። ወለም ዘለም ሳይል እውነቱን ተናግሮ መሸበት ማደር የሚለውን ብሂል የኖረ ድርጅት ነው። በመሆኑም ኢሃፓ ከማንም በፊት ጎሳ የሚለውን የወያኔ ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል ነው። ባጭሩ ኢሃፓ ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቀዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘርግንዱና በቆዳው ቀለም ከፍና ዝቅ አርጎ ከማየት አባዜ የመነጩ አሉታዊ ስሜቶች በመሆናቸው እጣ ፈንታቸው ከወያኔ እልፈት ጋር የተቆራኘ መሆኑን ያምናል። ጎሰኝነት የአንድነት ተውሳክ ነው። በይዘቱም የዘር ፖለቲካ በመሆኑ ጸረ ስብና ጸረ ዴሞክራሲ ጸረ አንድነትና ጸረ ሰላም ከመሆኑም በላይ በዘረኝነት የተለከፉ ፖለቲከኞች ሁሉ ከሰው ተራ የወጡ አረመኔዎች ናቸው። የሀገራችን ፖለቲካ ብሎም በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና ሀገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትምክተኞችና ጠባብ ብሔርተኞች ተመቻችተን እንቀጥላለን ማለት ነው። ስለዚህ የዜጎችን እኩልነት ማዕከል ያደረገ ብሔራዊ አንድነትን መገንባት ብሎም ህዝብ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርባት ኢትዮጵያን በመፍጠር የሁለቱን ኢሰባዊ ስሜቶች ደብዛ ማጥፋት ይቻላል። ለዚህም ነው ኢሃፓ በወርድ በስፋቱ ባወቃቀሩም ሆነ ባደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ጨክ ነው የሚጠሉት። በአንጻሩ ደግሞ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ ያገር ፍቅር ስሜታቸውና ወኔያቸው የማይነጥፈውን በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ፣ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት፣ ጥራት፣ ብስለትና ብቃታቸው እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተክል ነው። ለእናት ሀገራቸው ቀናይ በመሆናቸው ዓላማቸው፣ ፍልስፍናቸው፣ ርዕዮተ ዓለምም ሆነ አጀንዳቸው ኢትዮጵያዊ ነው። በመሆኑም ጠባብ ብሔርተኞች ወያኔና ለወያኔ ሁለት ሆድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢሃፓና አባላቱ ለሀገራቸው ያላቸው ፍቅር ፍጹም የማይነጥፍ ከመሆኑም በላይ በገንዘብና በንዋ የሚለካ ሸቀጥ እንጂ ፍቅር አለመሆኑን ጠንቅቀው ያውቃሉ። ለዚህም ነው ሞቅ ደመቅ ሲል አጉል መኮፈስ፣ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ለዚህ ነው ወያኔና መሰሎቹ የኢሃፓ ስም በተነሳ ቁጥር ጭልፊት እንደሳታት ዶሮ ጭር የሚሉትና የሚረበሹት። ስለዚህ ወያኔና ስርዓቱ በተቀነባበረ የህዝብ አመጽ መወገድ አለበት ከተባለ ኢሃፓን ጥሎ ጉዞ አይሆንም። ኢሃፓ ዛሬም እንደ ትላንቱ ነገም እንደ ዛሬው በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው ወያኔ ላይ የአገር አድን ዘመቻውን ከኢትዮጵያ ህዝብ ጎንና አንድነት ኃይሎች ጋር በመተባበር ትግሉን ለማጧጧፍ ዝግጁ ነው። ለዚህም ዛሬም እንደ ትላንቱ ከሩቅ ሳይሆን በቅርብ በትግሉ ሜዳ ከህዝባችን ጋር አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ እጣ ፈንታችን በጋራ ለመወሰን በሚደረገው ወሳኝ ፍልሚያ ላይ ይገኛል። ወቅቱ የሚጠይቀውም ተጣማጅ አርበኛን እንጂ ዱላ ወይስ መላ በሚል የአፍዝ አደንግዝ ፖለቲካ መጠመድን አይደለም። ስለዚህ የአንድነት ኃይሎች ሁሉ በመተባበር ህዝብም እንደ አንድ ሰው መንቀሳቀስ ይችል ዘንድ ኃይልና አቅማቸውን በማስተባበር በወያኔ ላይ የማያዳግም እርምጃ መውሰድ ያለባቸው ጊዜ አሁን ነው። ወደፊት በሉለት ይለይለት ነው ነገሩ። እናቸንፋለን።
የከበደ ጉዞ ህይወት ጉዞ ነው ረጅም ተመዝማዛ ባለውጣውረድ ትግልም ህይወትን ገላጭ ነውና አድካሚ ጉዞን ያዘለ ነው አለመታደል ሆኖ ዛሬ ትግልን ሳይኖሩ ማለትም ጉዞን ሳይጀምሩ ጉዞን የሚተቹ በዝተዋል ታገሉ ታከቱ አለን ይላሉ ግን የደረሱ መቼስ አሸነፉ ይላሉ የፍልስጤሙ ዝነኛ ገጣሚ ዳርዊሽ በመታገል ሞትንና መርሳትን አቸነፈ በመኖራችን ትግል በመከተላችን ደግሞ በጠላት ላይ የነገን ድል አበሰርን ነበር መልሱ ትግል ህልውና ነው ሰውን ሰው የሚያደርገው ጸንተው የታገሉ ቢሰውም ሕያው ናቸው በትግል መሞት ህይወት ዳግም ትንሣኤ ልደት የሚባለው ለዚህ ነው ረጅምና ከባድ ጉዞ ህይወትን ገላጭ ከባድ ጉዞ ባንድ በኩል በሌላ ደግሞ አቶ ከበደ ሚካኤልን ለመዘከርና የተጓዙበትን ውጣ ውረድና ብርሃነ ህሊናቸውንም ለማስታወስ ነው እሳቸውም ቢሆኑ በአንድ የታሪክ አጋጣሚ መንገድ ስተው እንተነበር ሳንረሳ
ጋሪጣና ሽሟጣጭ አንድ ነው ባሪያቸው የሚያልፈውን ሁሉ በመቦጨቃቸው ጋሪጣስ ቦጭቆም ያስቀራል በጥሶ አሽሟጣጭ ክፉ ነው ይከተላል ነፍሶ
ለኢትዮጵያና ለህዝቧ ቆርጠው የታገሉትን ነጋ ጠባ በመቦጨቅ ዘመቻ የተካኑ ብዙ ናቸው ዛሬም ድርጅቶችን ባሉባልታ እያጠቁና እየሰነጣጠቁ አሉ ህልውናቸው ክህደት ነው ነፍሳቸው የምትንቀሳቀሰውም ሌሎችን በማጥቃትና ሰማዕትን በማንቋሸሽ ነው ተቃዋሚ ድርጅቶች መሃል ሰላምና ስምረት እንዳይሰፍ ከወያኔ ቅጥረኞች ባልተናነሰ ይራወጣሉ ደርግና ወያኔ ለምሳሌ በኢሃፓ ላይ የነዙትንና እየነዙ ያሉትን ሁሉ ነፍስ ዘርተውበት ያናፍሳሉ በሰበብ አስባቡ ከየድርጅቱ የኮበለሉ ደግሞ የዚህ ዘመቻ ወዶ ገባ ጀሌዎች ሆነዋል መበጨቁ ቢያከተም ደግ ነበር በዚህ አሳዛኝ ስምሪት ላይ ላሉት ደግሞ አቶ ከበደ ሚካኤል የሚከተለውን ብለዋል
ትምህርት ካልጨመረ በተፈጥሮ ዕውቀቱ ሕፃን ልጅ ይሆናል ሰው ከነሽበቱ
ደግሞ ደጋግሞ ተመክሮን ዘንግቶ ሕፃን መሆኑና ለጠላት ማመቸቱ ማብቃት ያለበት ነው ማወቅ መማር የሚገባቸው የወያኔ ሰለባ ሆነው ባሉታዊና አፍራሽ ጎዳና ይነጉዳሉ ይህ ሁኔታ ካልተቀየረ የህዝብ ትግል ድል የነገ ምኞት ሆኖ ይቀርብናል
ብዙ ሰዎች አሉ ባህሪያቸው የከፋ አዋቂዎች ተብለው ስማቸው የጠፋ በእውቀት ተመስግነው በጣም የተማሩ ጥበብን እውቀትን የተመራመሩ ግን በህይወታቸው በዓለም ላይ ሲኖሩ ብዙ መጥፎ ሥራ በሰው እየሰሩ ተሰድበው ተጠልተው ተንቀው የቀሩ
ዛሬ የህዝብ ጎራን መሰረታዊ ድክመት ስንመረምር አዋቂዎች ተብለው ብዙ መጥፎ ሥራ የሚሰሩ መበርከታቸው መሆኑን መካድ አንችልም ባህሪያቸው መክፋቱ ብቻ ሳይሆን በጥቅም በመገዛት ቤት አለን ንግድ አለን በሚል አያሌዎች ከአገር ጠላት ጎራ ተሰልፈዋል ባንዳ ይበረክታል አርበኛ ግን ይሞታል የሚለው ግንዛቤ ከአጼው ጊዜ ጀምሮ ሀቅ ተብሏልና ከመኖር መበርከት ባዮች ሁሉ ጭፍን አድርባይነትን ሲያቅፉ የሚያፍሩ አልሆኑም ወያኔን ጊዜ እንስጠው እንድታገሰው ያሉ ሁሉ ለአረመኔው አገዛዝ ደጋፊ ሆነውለታል ወደ ትጥቅ ትግል መሰማራት ኃጢአት ነው ያሉት ሁሉ ወደዱም ጠሉም ወያኔን ረድተውታል ዛሬ ምንም አዎንታዊ የሁኔታ ለውጥ በሌለበት ከወያኔ ጋር እርቅና ሰላም የሚሰብኩ መቻቻልን የሚመክሩ ወደዱ ጠሉ ሁሉም በተጨባጭ የወያኔ አጋሮች ናቸው። ደሞቹ ጸረ ህዝብ ከልብ ያለቀሱ የሚናቁ ናቸው። አወቅ ተመራመርን በቃን መጠግን ባይ አንዳንድ ምሁራን እውቀታቸው ዜሮ ይሆንና መጥፎ ስራ እየሰሩ በህዝብ ተጠልተው ተሰድበውና ተንቀው እየቀሩ ናቸው። የዶክተር ፕሮፌሰር ታፔላ ለጣፊዎች ዝናቡ ሲያባራ ባሩድ ሽታ ሳይደርሳቸው ሰልፋቸው ህዝባዊ አልሆን እያለ ማስቸገሩ የሚደበቅ አይደለም። ይህም ማብቃት ይኖርበታል።
አውቃለሁ ትላለች ዕውቀቷን በታትና ክልፍልፍ እብድ ነች እመት ድንቁርና የጥፋቷ ብዛት ልክ የለውምና።
አላዋቂ ሳሚ ይላል ያገራችን ሰው። ከሁሉም የሚከፋው ደግሞ አለማወቅን ራሱን አለማወቅ ነው። ጥራዝ ነጠቆች ታሪክን ከመማርና ከማወቅ ፈንታ የድርጅቶችንም የትግልንም ሆነ በጣሙን የከፋው ደግሞ ያገረንም ታሪክ አጣመው ይጽፋሉ። ኢትዮጵያ ህልውና 100 ዓመት አይሞላውም። አማራው ህዝብ ጨቋይ ነው። ኢትዮጵያዊ አይደለንም። ኢትዮጵያ ቀኝ ገዢ ናት። ይሄባ አገር አስገነጠለ። ህዝብን ለትግል ተነሳ ብለው አስጨረሱት። ወያኔ አገር ወዳድ ነው ወዘተ የሚሉ አሉ። ማለት ብቻ ሳይሆን አያሌ መጻሕፍትም በወያኔ እርዳታና ድጋፍ ተጽፈው ተሰራጭተዋል። ህዝብን እርስ በርስ የሚያጣሉና በውሸት ታሪክ ላይ የተመሰረቱ መጻሕፍትም በሰፊው ተሽጠዋል። ያበደ ድንቁርና።
ደግና ክፉን እያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ እስኪሞላ ከርሱ ካላቀረበለት ህሊና ወቀሳ በምኑ ይበልጣል የሰው ልጅ ከእንስሳ?
ዛሬ በኢትዮጵያ ህዝብንና ሀገርን የጎዱ ከርሳ አደሮች መበርከታቸው ምስጢር አይደለም። ደርግ ደማደር ተብሎ ነበር። ደም ያክለፈለፈው አረመኔ ቡድን ነበርና ፕሮፌሰር አስራት ደግሞ ሆዳም ብለው ለወያኔ ያጎበደደውን ከሰው ነበር። ለትግል ወይም ለተቃዋሚ ድርጅቶች አዋጣ ሲሉት መናጢ ድሃነኝ እያለ ለወያኔ ባዛርና ገንዘብ አምጡ በሺና በሚሊዮን ደረጃ ሲከፍል የሚታየውን ነው። ልፋቱ ለግል ጥቅሙና ለከርሱ ብቻ የሆነውን ስንቱ ነው ሮጦ ለወያኔ ግድብ ገንዘቡን የለገሰ? ከዚህ ውስጥስ ስንቱ ነው ለተቃዋሚ ድርጅቶች ይመቸኛል ላለው መርጦ ገንዘብ የሰጠ? ድርጅቶችን ምንም አልሰሩም ብሎ አጥብቆ ተቹ። መቼ የሚወቅሰውን ድርጅት በሚገባ ረዳ? ፍጠኑ ሙቱሉን የሚባሉትን ድርጅቶችስ ማን ደጀን ሆናቸው? በግንቦት 20 ድግስ አስረሽ ምችው የሚለው ራሱን ስደተኛ ባይስ ቁጥሩ ብዙ አይደለም? የብዙዎች እንስሳነት ለከርሳቸው በማደራቸውና ያገራቸውንና የወገናቸውን የሰቆቃ ጩኸት አልሰማ ከማለታቸው የሚታይ ነው። ሰው ህሊና ከሌለው እንስሳ ነው። ህሊናውን ማጅራት መጥቶ ራሱን ለወያኔ የሚሸጠውም እንስሳ መባሉ ትክክል ነው። ቤት ሰርቻለሁ፣ ንግድ ፈቃድ ሰጥተውኛል፣ በህይወትም በሁሉም ስግብግብነት ከርስን ከአገርና ከወገን ማስቀደም በሆድና በፍርሃት መሸነፍ ይኩሉ ያሰድባል፣ ያስወቅሳል፣ አገርን በጣም ይጎዳል። ለሆዳም አገሩ ሆዱ የተባለው ሐቅ ነው።
አንዳንድ ሰው አለ መንፈሱ ደካማ፣ ደጋግመው ሲነግሩት ምንም የማይሰማ፣ ዘርዝረው ሲያስረዱት አዳምጦ ጨርሶ ጥያቄ ያመጣል እስር ተመልሶ። የእውቀቱ መደንዘዝ ያሰኘዋል ከቶ፣ ውስጡን የሚሰራጭ በደም ስሩ ሞልቶ፣ ቀዝቃዛ ውሃ ነው ደም መሆኑ ቀርቶ።
ስለ ወያኔ ማንነትና ምንነት ከሀያ ዓመታት ያላነሰ ያውም በደም የተገበየ ተመክሮ አለን። ወያኔ ስልጣን ከመድረሱ በፊትም ስለ ጸረ ኢትዮጵያነቱ በቂ ቅስቀሳ ተደርጎ ማስጠንቀቂያም ተሰጥቶ ነበር። ሳሚው ብዙ አልነበረም። መርዘኛው ንባብ በኪስ የከተቱና መለስን ከነጨፍሮቹ ልጆቻችን ናቸው ያሉም ነበሩ። ተማሪዎች ተቃውመው ሲገደሉ ወያኔና አጋሮቹ በያፓዎች ላይ ተረማምደው ለስልጣን ሲበቁ እባብን በእንጭጩ ከማለት ፈንታ ለልጆቹ ጊዜ እንስጣቸው ብለው የተሟገቱም ብዙዎች ነበሩ። ከመቅጽበትም የየብሔረሰብ ቡድን አቋቁመው ከወያኔ ጎን ተሰልፈዋል። ይኩሉ ያኔ ነው። ዛሬስ የተለየ ሁኔታ አለ? አንድ እርምጃ ወደፊት ሁለት ወደ ኋላ ነውን? ነው አይደለም ብሎ ንጥር ባለ ሁኔታ መደምደም ከባድ ነው። የታሪክ ጎማ በአስፋልት ሁሌም አይጓዝምና ውጣ ወረዱ ኮረኮንቹ ብዙ ነው። ወያኔ ጸረ ህዝብና ጸረ ኢትዮጵያ መሆኑ መነገር ብቻ ሳይሆን በገቢርም በንጹሃን ደም ታጅቦ የተረጋገጠ ነው። ይህን ሀቅ መቀበል አቅቷቸው አንጎላቸው ደንዝዞ ዛሬ ነገ ከወያኔ እርቅን ከወያኔ ሰላምን ከወያኔ ለውጥን የሚጠብቁ እነተም ደማቸው ቀዝቃዛ ውሃ ነው። ሞኝን ሳይወለድ ማስወረድ ወደሚል ጽንፍ ባንሄድም በቁማቸው ሞተዋል ማለትም ይቻላል።
አይገኝም ከቶ ቢፈልጉ ዞሮ መስማት ከማይፈልግ የባሰ ደንቆሮ።
ከተመክሮ የማይማር ሲነግሩት የማይሰማ ለአገር የማይበጅ ዜጋ ነው።
እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም በዓለም ላይ አለ ብዙ ነገር በዚያም በዚህ ቢሉት መሆኑ የማይቀር ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ሁሉ ነገር ቀደም ሲል የተወሰነ ነውና የሰው ልጅ ጥረትና እንቅስቃሴ ምንም አንደምታ አይኖረውም ማለት ባይቻልም የሚሆን ነገር መሆኑ ደግሞ ሐቅ ነው። በጋዋ በባዶ ምኞትን መጋለብና ሊሆን የማይችለውን ይሆናል ብሎ መገመት መጠበቅ ከባድ ስህተት ነው። መሆኑ የማይቀርንም ክስተት ደግሞ ራስን አሞኝቶ አይሆንም ማለት ሌላ ከባድ ስህተት ነው። ወያኔ መሆኑ እየታወቀ አገርን ሊያጠፋ የመጣ ቡድን መሆኑ ግልጽ ሆኖ እያለ አገርን ለባዕዳን የሚሸጥ ከሃዲ ቡድን መሆኑ በገቢር ተረጋግጦ የቀረበ ሆኖ ጸረ ህዝብ አፋኝ ዘረኛ ቡድን መሆኑ ለዓመታት የታየ ሆኖ ሳለ ወያኔ ሌላ ይሆናል ይሻሻላል ቁንጮ ሞቷልና ይቀየራል ብሎ ማሰቡና ማለሙ ዜጋን የሚያዘናጋ ነው። ወያኔ ተለመነ ወይም እግዚኦ ተባለ ከወያኔነቱ ከቶም አይቀየርም። ያሳደገ ሰይጣን ሳይገል አይተውም እንደተባለው ነው። መለስን ተካ የተባለው ግለሰብ ስልጣን አልባ አሻንጉሊት ነው። ለሱ ጊዜ ንስጠው ያሉና የቋመጡ ሆዳሞች ራሳቸውን አጋልጠዋል ቀለዋል። ስልጣን ዛሬም ቢሆን በዘረኛው ወያኔ እጅ ነው። በረከትና ስብሃት ቢራኮቱም መሰረታቸው ወያኔነት ነው። ወያኔ ከስልጣን እስካልተወገደ ድረስ ወያኔነቱ የማይለወጥና የማይቀር ነው።
ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ባለነፍጦች ለስልጣን በቅተው በደም እየታጠቡ ሲያጓሩ ነገር ዓለሙ አበቃ ብሎ መንበርከክ መብትና አገርን የሚያሳጣ ይሆናል። ኢትዮጵያ ሀገራችን ለባዕዳን አልገዛ በማለቷ አያሌ ጠላቶችን እስከዛሬ አፍርታለች። በነጻነቷ በምሳሌነቷና በአፍሪካ ባላት ሚናና ሚዛን የሚጠሏት ብዙ ናቸው። ምዕራባውያን በአፍሪካ ትላልቅ አገሮች የሚባሉትን መበታተን የሚፈልጉ ናቸውና ኢትዮጵያ በእይታቸው የገባች ናት። መበታተኗን ይፈልጋሉ፣ መዳከሟን ይፈልጋሉ። ኤርትራ መገንጠል እንደደገፉ ሁሉ ሌሎችም በግንጠላ ጎዳና ቢሄዱ ቅር የሚላቸው አይደለም። የአፍሪካ ትልልቅ አገሮችን ማስጎንበስ መገነጣጠል ይጥቅመናል ብለው ደምድመዋል። ሱዳንን ገነጣጥለዋል። ናይጄሪያንና ኮንጎንም ለመገነጣጠል እየጣሩ ናቸው። ኢትዮጵያን ገንጣይ ኃይሎች የሚረዱት ምዕራባውያን ናቸው። በዚህ በኩል ወያኔን ይታደጋሉ፣ በሌላ በኩል ደግሞ የነሱ ሎሌ የሚሆኑትን ተቃዋሚ ነን ባዮች ይረዳሉ። ይህን ማወቅ ያስፈልጋል። ኢትዮጵያ ሀገሬ ብሎ ጸንቶ የሚቆም ኃይል ወዳጃቸው አይደለም። ኢሃፓ አክራሪ ብሔረተኛ ተብሎ የሚወገዘው ለባዕድ ተንበርክኮ አገርን አሳልፎ ስላልሰጠ ነው። ያም ሆነ ይህ ግን የወያኔ ሽንፈት ዛሬ ባይሆን ነገ እውን የሚሆን ነው። የጊዜ ጉዳይ ነው። የሕዝብን ቆራጥ መነሳሳትና አመጽ የሚጠብቅ ነው። የሕዝብ ምኞት የወያኔን ውድቀት ማየት ነውና ዛሬ ባይሆን ነገ ወያኔ ይወድቃል። ይህን ማመን ያስፈልጋል። በሕዝብ አቸናፊነትና ድል አድራጊነት ላይ ምንም ጥርጣሬ ሊኖር አይገባም።
ሐሳቡን ሰመመን ወስዶ የመለሰው ቆይቶ ይነቃል የተታለለ ሰው
ያርገው።
ሀብታምን በሀብቱ ሁሉም ሰው ሲያደንቀው ከየት እንዳመጣ ማንም አይጠይቀው።
ሐቅ
ጎዶሎ ከሆነ የሰው ልጅ ዕውቀቱ ድካሙ ብላሽ ነው ሥራው ሁሉ ከንቱ።
ተጨማሪ የሚያሻው አይደለም። ያለውን ተጨባጭ ሁኔታ መገንዘብ መቻል አለብን። ያለፈው ታሪክ ዋጋውና ሚዛኑ እንዳለ ሆኖ
ወደፊት ነው እንጂ ሌቱ የሚነጋ ያለፈው ከንቱ ነው ምንም የለው ዋጋ።
ማለትም ምናልባት አስፈልጊ ይሆናል። የወያኔ አገዛዝ በሕዝብ ትግል የሚገረሰስ መሆኑን ማመን ወሳኝ ነው። ይህ እምነት ትግልን ያቀጣጥላል፣ ወደ ድልም ያመራል። ጉዞው ከባድ ነው፣ ግን መጨረሻው የሕዝብ ድል ነው።